መፈናቀልና ግጭት እንዲሁም ደግሞ የተለያዩ ምጣኔ ሀብታዊ ችግሮች ክስተቶችን ተከትሎ ዜጎች በተለያዩ የስነልቦና ጠባሳዎች እንደሚጎዱ የስነልቦናና የስነአእምሮ ባለሙያዎች ይናገራሉ። በዚህ ዙሪያ በመሽቱ ውይይት እንዲሁም ደግሞ የእናንተን ጥያቄዎች የተመለከተ ውይይት የምናደርግ ይሆናል። በሌላ ዘገባ ደግሞ ከሰሞኑ በዚህ በዋሽንግተን ዲሲ የአፍሪካውያን ፌስቲቫል ተካሂዷል።
አሜሪካውስ ነው ደሞ አሜሪካ ሁሉን አቀፍ የሆነች አገር ስለሆነች ለአሜሪካውያን ነዋሪዎች ሁሉ ለሁሉም አሜሪካውያን ያሉንን ባህሎች እሴቶቻችንን ቅርሶቻችንን የምናስተዋውቅበት ልዩ አጋጣሚ።
አቶ ያሬድ መንግስቱ ናቸው የዚህ የዲሲ አፍሪካ ፌስቲቫል አንደኛው አስተባባሪ ናቸው። በመሽቱ በዚህ ዙሪያ ዘለግ ያለ ዘገባ ይኖረናል። ሙዚቃና ሌሎች ጥንቅሮችንም ሰዓት እንዳፈቀደ ወደናንተ የምናደርስ ይሆናል። ሰላም ጤና ይስጥልኝ የተከበራችሁ አድማጭ ተመልካቾቻችን እንደምን አምሽታችኋል? ከአሜሪካ ድምጽ ዋሽንግተን ዲሲ የዛሬ ጥቅምት 1 2015 ዓ.ም ተመረጥ የማክሰኞ ምሽት መሰናዶን እየመራው ኤደን ገረመው አብራችሁ ቆያለሁ። ኤልያስ አስማረም በድምጽና መንደስናው አብሮናል። ከመላው የአሜሪካ ድምጽ ተጋቢዎች የስቱዲዮ ባለሙያዎችና አዘጋጆች ጋር በመሆን አብራችሁን ታምሹ ዘንድ በአክብሮት እጋብዛለሁ። ትላንትናው ዕለት ዓለም አቀፉ የአይምሮ ጤና ቀን የአይምሮ ጤናን ለሁሉም ቀዳሚና ተደራሽ እናድርግ በሚል መሪ ቃል ታስበውሏል። እኛም ታዲያ ለዛሬ ውይይታችንን በዚህ በአይምሮ ዙሪያ ለማድረግ አስበናል። ከነዚህ የአይምሮ ጤና እክሎች መካከል አንዱ የሆነውን ድህረ አደጋና የስነ ልቦና መናጋት በኋላ በሰዎች ውስጥ ላይ አስደጋጭ አስከፊና ያልታሰቡ ክስተቶች ከተከሰቱ በኋላ ስለሚከተል የስነ ልቦና ጭንቀትና ህመም ዙሪያ እንወያያለን። በስልክ መስመራችን ላይ ባለሙያ አስቀምጠናል። እንግዲህ ኢትዮጵያ እንደ ሀገር በተለያዩ ቦታዎች ግድያ፣ ጦርነት፣ መፈናቀል፣ የኑሮ ውድነት እንዲሁም ደግሞ ሌሎች ጫናዎችን እያስተናገደች ትገኛለች። ዜጎች ደግሞ ከነዚህ እክሎች ውጪም ደግሞ በእለት ተእለት ህይወታቸው ውስጥ የተለያዩ ይህንን መሰል የአይምሮ ጤና ተግዳሮትም ያስከትሉ ችግሮች ያጋጥሟቸዋል። ከዚህ አንጻር ከባለሙያው ጋር ለመወያየት ወስነናል። ባለሙያችን ወይም ደግሞ እንግዳችን ዶክተር ዮናስ ላቀው ናቸው። የስነ አይምሮ ሐኪም ሲሆኑ በአማኑኤል ሆስፒታል ታሪኮች የተሰኘ መጽሐፍም ደራሲ ናቸው። ዶክተር ዮናስ እንደምን አመሸህ? ወይም ደግሞ በአንተ ሰዓት አቆጣጠር ጠዋት ነው መሰለኝ። እንደምን አደርክ?
እንደምን አደርክ ሄደን?
እግዚአብሔር ይመስገን። ዶክተር ዮናስ ጥሪያችንን አክብረው ስለተገኙ እጅግ አብዝተን እናመሰግናለን። ደው ካለን ጊዜ አኳያ ሰዓት ለመሻማት በቀጥታ ወደ ውይይታችን ነው የምንዘልቀው። እንግዲህ የድህረ አደጋ የስነ ልቦና መናጋት ወይም ደግሞ በሰዎች ውስጥ ላይ አስፈሪ አስደንጋጭና ያልታሰቡ ክስተቶች ተፈጥረው ካለፉ በኋላ የሚከተል የስነ ልቦና ጭንቀትና ህመም ወይም ደግሞ PTSD የሚባለው ምንድን ነው? ከዛ ከማብራሪያውን ጀምር።
እሺ፣ እንዳልሽው እንግዲህ የድህረ አደጋ ሰቀቀን በአማርኛ ለመተርጎም እንደዛ ነው የተሞከረው። ብዙዎቹ የአእምሮ ህመም ላይ መንስያቸው አይታወቅም። ከዘር የሚወረስ ነገር ይኖራል፣ አካባቢ ላይ ተጽዕኖዎች ሊኖሩ ይችላሉ ወዘተ። የድህረ አደጋ ህመም ላይ ግን መንስኤው በትክክል ይታወቃል። ሳይኮሎጂካል ስትረሰርስ ናቸው። ይሄ እንግዲህ ሰዎች በዕለት ተዕለት ከሚያጋጥማቸው የህይወት ጫና ከፍ ያሉ ያልተጠበቁ ከዛ ደግሞ በጣም ከባድ የሆኑ ዘግናኝም ሊሆኑ ይችላሉ አንዳንድ ጊዜ እሱን ተከትለው የሚመጡ ስነ ልቦናዊ እና የጸባይ ለውጦች ናቸው።
እሺ፣ መልካም ዶክተር። እንግዲህ የተለያዩ ምሳሌዎች ይነሳሉ። በተለይ ብዙ ጊዜ በዚህ ጉዳይ ላይ ሲነሳ ጦርነት፣ ግጭትን፣ መፈናቀልን ነው የሚነሳው። ግን እንደው በዕለት ተዕለት ህይወት ላይ ደግሞ ለምሳሌ በማጅራት መቺ መመታት ሊሆን ይችላል፣ ወይም የተለያዩ ቀለል ያሉ ነገሮችም ይህንን ጉዳይ ሊያስከትሉ ይችላሉ ይባላል። እና እስቲ ከነዚህ ሁኔታዎች ውስጥ ለአብነት የሚዘረዘሩ ምሳሌዎች ካሉ ቢያነሱልን።
እሺ፣ የድህረ አደጋ ሰቀቀን የሚያስከትሉ ነገሮች ተፈጥሯዊ ሊሆኑ ይችላሉ፣ ሰው ሰራሽ ሊሆኑ ይችላሉ። ተፈጥሯዊ ስንል ለምሳሌ የጎርፍ መጥለቅለቅ፣ የመሬት መንቀጥቀጥ ወዘተ። እነዚህ እንግዲህ ሰዎች ዘግናኝ ነገር ሊመለከቱ ይችላሉ ራሳቸውም ላይ ሊደርስባቸው ይችላል እሱን ተከትሎ የተለያዩ የስነልቦና ችግሮች ሊመጡ ይችላሉ ይሄ እንግዲህ በአገራችን እግዚአብሔር ይመስገን ብዙ የሚያጋጥም ነገር አይደለም አልፎ አልፎ ካልሆነ በስተቀር ከዛ ይልቅ በይበልጥ የሚስተዋለው የሰው ሰራሽ የሆኑ አደጋዎች ናቸው እነዚህ ለምሳሌ በቤት ውስጥ የጾታዊ ጥቃት አካላዊ ጥቃት ከዛ ደግሞ እንዳልችው ለምሳሌ በማድራት መቺ መመታት ወይም በተለያየ በግል ጸብም ከባድ ነገሮች ሲከሰቱ በዛ የተነሳ እንግዲህ የድህረ አደጋ ተቀቀን ወይም ፖስት ትራውማቲክ ስትረስ ዲስኦርደር ሊከተል ይችላል ከዛ ደግሞ አሁን ካለንበት ወቅታዊ ሁኔታ አንጻር ስንመለከተው ጦርነት የሚያስከትለው ስነልቦናዊ ጫና በጣም ከፍተኛ ነው ሰዎች ይሞታሉ ሰውም ሲሞት ሊመለከቱ ይችላሉ ከዛ ባሻገር ደግሞ መፈናቀሎች አሉ ወዘተ ሶ እነሱን ተከትሎ ሰዎች አስተሳሰባቸው ስለዓለም ያላቸውን አተያይ ሙሉ ለሙሉ ነው የሚለውጠው እንደዚህ አይነት እንት ነው ለምሳሌ ምን ማለታችን ነው ብዙዎቻችን ጧት ከቤት ስንወጣ ማታ ወደ ቤት እንመለሳለን ብለን ነው ተማምነን ነው የምንወጣው ስንነግድ እናተርፋለን ብለን ነው ስንማር እንመረቃለን ብለን ነው የምናስበው ግን ድንገት እንደዚህ አይነት አደጋ ሲከሰት ይሄ ዓለምን ፕሪዲክት አድርጎ ወይም ደግሞ ገምቶ መንቀሳቀስ የሚባለውን ውስጣችን ያለውን ሲስተም ሻከር አድርጓል በቃ ይተባብረዋል ማለት ነው ስለዚህ ዓለምን ሰዎችን ከዛ ደግሞ ኢቭን የሚወዱንና የምንወዳቸውን ሰዎች ለማመን ራሱ ሰዎች እንቸገራለን ከዛ ደግሞ መቼ ምን ሊከሰት እንደሚችል አለመገመት ማለት ከባድ ስነልቦናዊ ተጽዕኖ ያሳድራል ከዛ መልኩ እንግዲህ የተለያየ መልክ ሊኖረው ይችላል አንዳንድ ሰዎች መጀመሪያ አደጋው ሲከሰት በድንጋጤ ምንም እንዳልተፈጠረ ሊመስላቸው ይችላል በአሜሪካ ለምሳሌ የቪየትናም ጦርነት ላይ የተሳተፉ ሰዎች ከ30 አመት በኋላ ያገረሸባቸውና በሳት ሲካሄድ የነበረውን ነገር ድጋሚ አምሯቸው ላይ ሲመላለስ ተስተውሏል አንዳንድ ጊዜ ወዲያውኑ ሰዎች እንቅልፍ መተኛት ይቸገራሉ ያዩት ዘግናኝ ነገር አምሯቸው ላይ ተመላለሰ ሲተኙ በእንቅልፍ በቅዠት መልክ ከሰዎች ጋር መቀላቀል አለመፈለግ ጾታዊ ጥቃት ለምሳሌ ደርሰባቸው ሰዎች ሰውን አለማመን ጥቃት ያደረሰባቸውን አይነት ሰዎች ሁሉም ሰዎች እንደዛ ናቸው ብሎ መገመት ሌሎችም ደግሞ የሱስ ከዚህ ስሜት ለመላቀቅ ብለው ሰዎች ሱስ አብዝተው ሊጠቀሙ ይችላሉ የድብርት መም ሊከሰት ይችላል ጭንቀቶች ሊኖሩ ይችላሉ ስለዚህ የሚያስከትላቸው ተጽዕኖች በጣም ሰፊ ናቸው ህፃናት ላይ ደግሞ ብዙ ጊዜ ችላ የሚባለው ነገር ህፃናት ላይ እንደዚህ አይነት ነገር ሲከሰት ጥሩ ጎንም አለው ጥሩ ያልሆነ ጎንም አለው ጥሩ የሆነ ጎኑ ምንድነው ህፃናት ነገሮችን አዳፕት የማድረግና የመማር ከዛ በኋላ እንግዲህ ጫናም ቢኖር ከሱ ተቋቁሞ የማለፍ ነገር ይኖራል በሌላ መልኩ ደግሞ እንትን ስንለው የሚያድገው ለጋ አምሮ ላይ አንዳንድ ጊዜ የቤተሰብ ድጋፍ በተለይ ካልታከለበት አስቸጋሪ ሊሆን ይችላል
በጣም ጥሩ አርገው ነው የገለጹልኝ በጣም አመሰግናለሁ እንግዲህ የአሜሪካ ድምጽ በፌስቡክ ገጹ ላይ ተለያዩ አስተያየቶችን ለመሰብሰብ ሞክሮ ነበር እንዲሁም ስልካቸውን ከተውሉን ሰዎች አስተያየት ሰብስበናልና የመጀመሪያው አስተያየት ሰጫችን አቶ በላቸው ይገረም ይሰኛሉ የሳቸውን ጥያቄና አስተያየት ሰምተን እንመለስ
እኔ ስሜ በላቸው ነው የምኖረው ደብረ ማርቆስ አካባቢ ነው እኔም ምናልባት የስነ ልቦና ባለሙያም ሳይኮሎጂስትም አይደለሁም ሳይካትሪስትም አይደለሁም በአጋጣሚ እኔ ስደተኞች ላይ ስለሆነ የምሰራው ግን አእምሮ ጤና ላይ እንደ ችግርም አይታይም ብዙ ጊዜ በዛ ኤሪያ ላይ የሚሰሩ ሰዎችን ትኩረትም አይሰጣቸውም ተቋማትም ውስጥ ብዙ አልተለመደም እና ሀገራችን ካለችበት ሁኔታ አንጻር ትራውማ በጣም ከዚህ ከአደጋ ጋር ሶሻል ክራይስ አለ እንደሚታወቀው እና በጣም ከጊዜ ወደ ጊዜ እየጨመረ የመጣ ችግር ነው የውስጥ መፈናቀሎች እየበዙ ነው እና ከዛ ጋር ተያይዞ በጣም ብዙ ወደዚህ ወደ በተለይ አሁን አማኔሎች ስናየው ስፔሻላይዝድ ነው ወደዛ የመሄድ እድሉ በጣም አናሳ ነው እና አሁን ከዚህ ከኢንሲ ጋር ከአደጋ ጋር የተገናኘ ስለሆነ ምናልባትም ወቅታዊ ነው ብዬ ስለማስብ የአእምሮ ህመም መጠኑ ምን ያክል ነው የማህበረሰብ ውስጥ ግንዛቤ ምን ይመስላል ተቀይሯል አልተቀየረም የሚለውን ነገር ነው በዛ ላይ ማብራሪያ እንሰጡ ፈልጌ ነው
እንግዲህ አቶ በላቸው ይገረምን ለጥያቄው አብዝተን እናመሰግናለን እንደሰሙት ዶክተር ያለው ግንዛቤ በማህበረሰቡ መካከል ያለውን ግንዛቤ እንዴት ያዩታል ሲሉ ነው እኚህ ተመልካቻችን ጥያቄ ያነሱት እስቲ በርሶ አተያይ አማኑኤል ሆስፒታል እንደመስራቶትም ያለውን ሁኔታ ይንገሩን
ስለ አምሮ ከመና ያለው ግንዛቤ ማግራችን በጣም ዝጥተኛ ነው ማለት በህብረተሰቡ ውስጥ ያማኔል ቀልሎች እየተባለ ይቀለዳል ማግለልና መድሎ በጣም በሰፊው ነው ያለው ከዛ ደግሞ የጤና ፍራአት ውስጥ ራሱ ላምሮ ህክምና የተጠቦታ በጣም ዝቅተኛ ነው እንዳሉት እንግዲህ ስፔሻላይዝድ ሆስፒታል ያለው አማኔል ሆስፒታል ነው ስለዚህ ከአራቱ የሀገራችን ጥግ ያሉ ሰዎች ህክምና ተደራሽ በሆነ መልኩ ሊያገኙ አይችሉም ዋናው ነገር ግን እንትኑ ምንድነው የአምሮ መልክቶችን ራሱ እንደህመም ብዙ ሰው አያስተያቸው ቤት ውስጥ ለምሳሌ ደብሮኝ ሰው ጋር ካልነጋገር የተኛውን ትንብል በቃ እሱ እንትኑ ተነስተውበታል ወይም ደግሞ ዘግቶታል ሰሞኑን ብለው እንትን ይላሉ ከዛ አለፍ ሲል ቅጽል ይሰጣሉ ከዛ አለፍ ሲል ሰዎች ይሳደባሉ ከዛ አለፍ ሲል ደግሞ እንግዲህ ጥቃት ይደርስባቸዋል የአምሮ ህመም ያለባቸው ሰዎች ስለዚህ ግንዛቤ መፍጠር ላይ በጣም ትልቅ ጋፕ ይጠበቅብናል በቅርቡ እንግዲህ አንዳንድ ሰዎች ፌስቡክ ላይ ራሳቸውን አጥፍተው ሰዎች አዘናቸውን ሲገልጹ እንደዚህ እየተመለከትኩኝ ነበር እና ትርምስምስ ሲሆን እንግዲህ ማህበራዊ ሁኔታው ይሄ እንግዲህ የማህበረሰብ አጥኚዎች አኖሚ ይሉታል ማህበራዊ ውጥንቅት ሲኖር ሰዎች ራሳቸውን የማጥፋት እድላቸው ከፍ ይላል ይላሉ ከዚህ በፊት ያዩዋቸው ጥናቶች በአገራችን በየአመቱ 8000 በላይ ሰዎች እንደ ራሳቸው እንደሚያጠፉ ያሳያል ይሄን እንግዲህ አንድ ሰው ሲያጠፋ ስቃዩ ለቤተሰብ በሙሉ ነው የግርታት ነው የሚሆነውና ስለዚህ 15 ቤተሰብ ይኖራል ብለውን ብናስብ ቁጥሩን እንግዲህ እናስበው ምን ያህል ሰው በጣም ሲሪየስ በሆነ መልኩ እየተጎዳ እንዳለ ከዛ መለስ ሲል እንግዲህ በምርትና ምርታማነት ወጣቶች ትምህርት መጨረስና አለመጨረስ ሰዎች ስራ መስራትና ቤት መዋል መሃል ያለ ትልቅ ልዩነት የሚፈጥር ነገር ነው ያምሮ ጤና ጉዳይና ድራሽነቱ ላይ በጣም መስራት አለብን አሁን ጦርነቱ ያው ጦርነት ያልቃል ከዛ በኋላ እንግዲህ ለአካላዊ ህክምና ትኩረት እንደሚሰጠው ጦርነቱን ተከትሎ ደግሞ ለሚመጣው የስነ ልቦና ቁስሎች የስነ ልቦና ህመሞች ትኩረት መሰጠት ያለበት ይመስለኛል በዘንድሮ እንግዲህ የሀገር የዓለም የአምሮ ጤና ቀን እንትን ሲል ይከበር ትኩረት በአለም አቀፍ ደረጃ ያገኘ አይደለም ግን ትኩረት የሚያስፈልገው ነገር ነው ሁላችንም እስቲ ወደ ራሳችን መለስ ብለን እንመልከት የመርሳት መም ያላቸው ወላጆች ወይም አያቶች ይኖሩናል የእድገት ውስንነት ኦቲዝም ህፃናት ላይ በብዛት ይስተዋላል የእንቅልፍ ችግር ሁሉም ቤት አለ ማለት እንችላለን በሱስ የሚቸገር ወንድም እህት አብዛኞቻችን አለን ስለዚህ ችግሩ ሁላችንም ውስጥ ያለ ነገር ስለሆነ ግንዛቤ መፍጠር ያስፈልጋል ከዛላ ደግሞ ህክምና አድማጫችን እንደገለጹት ጥራት ያለው ተደራሽ የሆነ ህክምና በየአካባቢው ያስፈልጋል
እጅግ አብዝቼ አመሰግናለሁ ዶክተር ሌላም እንዲሁ ተመልካች አስተያየታቸውን ትተውልናል አቶ አዲስ አለም ብርሃኑ ይሰኛሉ የእሳቸውን ደግሞ አስተያየትና ጥያቄ ሰምተን እንመለስ
አሞኝ ነበርና ዳንዳራቶር መድኃኒት ወስጃለሁ በዛ ጉዳይ ግን አም ሪከቨርድ ነው ምንም ችግር የለብኝም እኔ ምንድነው እኔ ቱሪዝም ሰራተኛ ነኝ በሰዓቱና ኦልሞስት በኮሮናም በእርስ በርስ ጦርነቱ ምናምንና አውቶስ ጆፕ ነኝ የኖርኩት ገብቶሻል ስለዚህ እስከመቼ ነው ለምንድነው ፒኤልኤስ ሞኮፓይ ዳረገችው ላሊበላንና ኔትወርክ ምንም የለም ምናምን እንደዛ አይነት ነገሮች ሲፈጠሩ ጀስት ሀገር የመጣ ነው ምናምን ብሎ ቀለል አድርጎ ማሰብ ሲገባ ለምን የሚል ጥያቄ እያነሳሽ በሄድሽ ቁጥር ምንም ሳታስቢው ነው ሶፍትዌር ቫይረስ የሚገባበት እና ሰዎች በአቅማቸው ልክ ማሰብ አለባቸው የሆነው ነገር ለበጎ ነው ሃይማኖታዊ ነገሩንም ምናምን በመውሰድ ቀለል አድርጎ ለአእምሮ መንገሩ ጥሩ ነው ካልሆነ ግን መታመም ይመጣል የሚል መልእክት ማስተላለፍ ፈልጋለሁ
እንግዲህ አቶ አዲስ አለም ብርሃኑ የራሳቸውን ልምድ አንስተው ነው የነገሩን በዚህ ህመም የሚጠቁ ሰዎች እሳቸው እንደነገሩ ከሆነ የድህረ አደጋ ሰቀቀን አጋጥሟቸው ነበር ምክንያቱም ኢትዮጵያ ውስጥ በሰሜን ኢትዮጵያ በተከሰተው ጦርነት ምክንያት ስራ የማጣት ቤተሰብ የማስተዳደር ችግር ሐሳብ ሆኖባቸው ስጋት ፈጥሮባቸው ነበር ከዚህ አንጻር በመነሳት የስነ ልቦና ተጎጆች እና ተጠቂዎች ምንድነው እሱ ማድረግ ያለባቸው ማህበረሰቡስ ምን ቢያደርግ ይሻላል ይላሉ ይበጃል ይላሉ
አዎ በመጀመሪያ እንግዲህ አቶ አዲስ ዓለም አሁን በጥሩ ሁኔታ ላይ ስለሚገኙ በጣም ደስ ይለኛል። ሞያዊ ገዛም ደግሞ ሄደው ማግኘታቸው እድለኛ ናቸው፣ ጥሩ ግንዛቤ እንዳላቸውም ያሳየናል። ግን ብዙዎቹ ድህረ አደጋ ሰቀን ውስጥ ያለፉ ሰዎች አንደኛ ሞያዊ ገዛ እንደማያስፈልግ አያውቁ፣ የችግርም እንደሆነ የአእምሮ ህመም እንደሆነም አያውቁ። አንዳንድ ቦታ ላይ ለምሳሌ በጦርነት ውስጥ ከባድ ነገር ያዩ ሰዎች በቃ የፍርሃት መሸበር እንደዚህ ሲኖር ራስ ቦቅቧቃ ነው ሲባሉላ ሰምተና ቃልን። ይሄ እንግዲህ በአለም ታሪክም ነበረ፣ የአሜሪካ ወታደሮች ሼል ሾክ ይባል ነበረ በሁለተኛው የዓለም ጦርነት ወቅት። ሶ ግንዛቤው ከሌለ ወደ መፍትሄው ለመሄድ በጣም አስቸጋሪ ነው የሚሆነው። አቶ አዲስ ዓለም እንግዲህ ግንዛቤ ስላላቸው ሄደዋል። ሁለተኛው ደግሞ እሳቸው እድለኛ ሆነው አገልግሎቱን የሚያገኙበት አካባቢ ስለነበሩ ነው። አገልግሎት የሌላቸው ሰዎች ግን በጣም አስቸጋሪ ነው የሚሆነው። እንደ ህብረተሰብ ምን ማድረግ እንችላለን ስንል አደጋ ሲያጋጥም ግንዛቤው ቢኖር እና እንግዲህ በአእምሮ ሕክምና ላይ ሳይኮሎጂካል ፈርስት ኤድ የምንለው የስነ ልቦና የመጀመሪያ ደረጃ እርዳታ፣ ልክ ሰዎች አካላዊ ጉዳት ሲደርስባቸው የመጀመሪያ እርዳታ እንደሚሰጣቸው የስነ ልቦና የመጀመሪያ እርዳታ መስጠት ቢቻል በጣም ጥሩ ነው እና ድህረ አደጋ ሰቀቀን እንዳይከሰት ያግዛል። ከዛ ባሻገር እንግዲህ ማህበራዊ ትስስራችንን ምናልባት በመፈናቀሉ ወዘተ እንደው እንትን ብሎ ላልቶ ካልሆነ በስተቀር ሰዎች ድጋፍ ማድረግ እሳቸውም እንዳነሱት እንግዲህ ፕራክቲካል የሆነ እገዛ ይሄ ኢንስትሩመንታል ሄልፕ የምንለው ያስፈልጋል። ሰዎች መጠለያ ከተቸገሩ መጠለያ የሚያገኙበት መንገድ፣ ከስራ ከተፈናቀሉ ለተወሰነ ጊዜ ድጎማ እንዴት ማድረግ እንችላለን የሚለውን እንደ ማህበረሰብ ፕራክቲካል ነገሮችን ስናግዛቸው ስነ ልቦናዊ ነገሮቹ ላይ ህመሙ የመቀነስ አዝማሚያ ይኖረዋል። ከዛ ባሻገር አገልግሎቱ ተደራሽ መሆን አለበት በየቦታው። ከዚህ ከጦርነቱ ጋር ወይም ከድህረ አደጋ ሰቀቀን ጋር በተያያዘ ብቻ ሳይሆን እንዳጠቃላይ እንግዲህ በተደጋጋሚ ብለነዋል፣ ይህንን ከአራት ሰው አንድ ሰው ላይ የአእምሮ ህመም ያጋጥማል። ስለዚህ ሁሉም የሀገሪቱ ኮርነሮች ላይ የአእምሮ ህክምና ቢኖር የተሻለ ነው። ከዛ እንግዲህ ግን ምናልባት ከስመቸው ጋር ማለት ማማ ምንድን ነው ሰዎች ቀለል አድርገው ቢያዩት የሚለው ትንሽ አስቸጋሪ ነው የሚሆነው። ማለት ይሄ የምናወራው አደጋዎች በጣም ዘግናኝ ናቸው፣ ለሰው ልጅ ለማሰብ የሚከብዱ ናቸው። ከዛ በዛ ሂደት ውስጥ አልፎ አሉታዊ ስሜቶችን እየተሰማ ያለውን ሰው ቀለል አድርገው ማለት ትንሽ የሚያስቸግር ይመስለኛል። ለምሳሌ አንድ ሰው እግሩ ተሰብሮ በጦር ሜዳ እንደዚህ በቃ ቀለል አድርገው ዝም ብለህ ነቃ ብለህ ብትራመድበት እንደማንለው ሁሉ የአእምሮ ህመምም ሲኖር ቀለል አድርገው ጠንከር በል በርታ ምናምን ብዙም የሚረዳ ዘዴ አይመስለኝም። ሶ እዛ ይልቅ ፕሮፌሽናል የሆነ እገዛ ቢያገኙ የተሻለ ይመስለኛል።
እሺ እንግዲህ ዶክተር፣ በተለይም ደግሞ ከዚህ ከተፈናቃዮች ጋር ተያይዞ የተነሱ ነገሮች አሉ። ሰዎች በስደትና በጦርነት ውስጥ ስለሚያሳልፉት ነገር እንደ ሀገርም ደግሞ የትውልድ ጫና ያመጣል ይሄ ነገር። ላለፉት 50 ዓመታት በተለያዩ ፖለቲካዊ ለውጦችና ሂደቶች ውስጥ አልፈናል። በዚህ ጉዳይ ላይ ብንወያይ ደስ ይለኝ ነበር፣ ግን ምናልባት በቀጣይ የምንጋብዘው ይሆናል። ያለን ሰዓት እንዳለቀ ፕሮዲሰሪ እየነገረኝ ነው፣ እየጠቆመኝ ነው። መጨረሻ ላይ በዘላቂነት መፍትሄ ለማምጣት እስከዛው እንግዲህ እነዚህ ተቋማት እስኪመሰረቱ ድረስ ማህበረሰቦች፣ የእምነት ተቋማቶች፣ የመንግስት አካላት እንዲሁም ደግሞ ግብረሰናይ ተቋማት ምን ቢያደርጉ መልካም ነው ይላሉ? አጠር አድርገው ይግለጹልኝ።
አዎ፣ በሀገራችን እንግዲህ የሃይማኖት ሰዎች ሃይማኖተኛ ናቸው። የእምነት ተቋማት የሚሰጡት አገልግሎት በጣም ትልቅ ነው። የድህረ አደጋ ተቀቀንን ከመቀነስ አንጻር ማለት ነው። ቅድም ያነሳሽው እንግዲህ ይሄ ኢንተርጀነሬሽናል ትሮማ ከልጅ አስተዳደጋችን አንጻር እንደዚህ ጊዜ ቢኖርና ሰፋ አድርገን ብናየው ጥሩ ነበረ። ግን በተለይ መሰራት ያለበት የልጅ አስተዳደግ ላይ ነው። ጫናን እንዴት መቋቋም ይቻላል? አሁንም ደግሞ በጦርነቱ ምክንያት በጣም ብዙ ሰዎች እንግዲህ ድህረ አደጋ ሰቀቀን ያጋጥማቸዋል። የቅድሚያ ተሰጥቷቸው ቶፕ ፕራዮሪቲ ተብሎ ህጻናት ላይ ቢሰራ የሚቀጥለው ትውልድ ላይ አውንታዊ የሆነ እንትን ማድረግ ይቻላል። ከዛ ባሻገር ህጻናት እንግዲህ የዴቨሎፕመንታል ትራጀክተሪ ይሄ የእድገት እንትን ላይ ስላሉ ምናደርግላቸው እገዛ እንትኑ በጣም ትልቅ።
ዶክተር፣ ያለቀ ስለሆነ ጠቅለል አድርግልኝ እባክህ።
እሺ፣ ለዚህ ስናጠቃልለው እንግዲህ ስርጭቱ ችግሩ በጣም ሰፊ ነው። በጣም ትልቅ ቁርጠኝነት ይጠይቃል። ከዛ በኋላ ደግሞ ምናደርጋቸው ኢንተርቬንሽኖች የተቀናጁ መሆን አለባቸው። በይበልጥ ግንዛቤ፣ ከዛ ደግሞ ተደራሽ ጥራት ያለው የአእምሮ ሕክምና ያስፈልጋል።
እንግዳችን ዶክተር ዮናስ ላቀው የስነ አእምሮ ሐኪምና እንዲሁም ደግሞ የአማኑኤል ሆስፒታል ታሪኮች መጽሐፍ ደራሲ ናቸው። ከኛ ጋር ስለነበራቸው ቆይታ አብዝተን እናመሰግናለን። ወደ ሌሎች ዘገባዎች እንሻገራለን።
እሺኔ ማመስግናለሁ።
ከሰሞኑ ነዋሪነታቸውን በዚህ በዋሽንግተን ዲሲ ያደረጉ አፍሪካውያን ፌስቲቫል አዘጋጅተው ነበረ። ሀብታሙ ስዩም ተከታትሎታል።
ወዲህ የወጣቶች ካፕዌራ ጨዋታ ወዲያ ደግሞ አፍሮ ቤት ሲያጀበው ድንቅ የምዕራብ አፍሪካ ዳንስ፣ ከዚያ ደግሞ የኢትዮጵያዊ አዝማሪ ትይን። ይሄ ከሰሞኑ በተደረገው የዲሲ አፍሪካ ፌስቲቫል ላይ ከነበረው አዝናኝ ትርኢት ተቀንጭቦ የተወሰደ ነው። ፌስቲቫሉ ግን ከማዝናናት የተሻገረ ቁም ነገር እንዳለው የነገረን ፌስቲቫሉን ባዘጋጀው የዋሽንግተን ዲሲ ከንቲባ የአፍሪካ ጉዳዮች ቢሮ የቋንቋ ተደራሽነት ክፍል ኃላፊ ሆነው አቶ ያሬድ መንግስቱ ነው።
ዋና አላማው የመስከረም ወር እንግዲህ የአፍሪካውያን እሴቶችን በተመለከተ ምናጎላበት ነው። ብዙ አፍሪካውያኖች በተለይ በዋሽንግተን ዲሲ የሚኖሩ የአፍሪካውያን ማህበረሰቦች ባህላቸውን፣ እሴቶቻቸውን እንዲሁም ሌሎች ባህል ስንል እንግዲህ ሙዚቃው ሊሆን ይችላል፣ ስነ ጽሁፉ ሊሆን ይችላል፣ ቲያትሩ ሊሆን ይችላል፣ ሌሎች ስነ ጽሁፎቻቸው የመሳሰሉትን ነገሮች ለህብረተሰቡ የሚያስተላልፉበት ለሌላው ማህበረሰብ በተለይ ደግሞ አሜሪካ ውስጥ ምኖር ደግሞ አሜሪካ ሁሉን አቀፍ የሆነች አገር ስለሆነች ለአሜሪካውያን ነዋሪዎች ሁሉ ለሁሉም አሜሪካውያን ያሉንም ባህሎች፣ እሴቶቻችንን፣ ቅርሶቻችንን የምናስተዋውቅበት ልዩ አጋጣሚ ነው።
በፌስቲቫሉ በዲሲና አካባቢው የሚኖሩ አፍሪካውያን ላይ ያተኩረው ከሚንቀሳቀሱ ተቋማትና የንግድ ቤቶች መካከል የተወሰኑት አገልግሎታቸውና ምርቶቻቸውን አስተዋውቀዋል። ከአህጉር አፍሪካ የመጡ የከተማዋ ነዋሪዎች ሐሳብና ልምዶቻቸውን ተለዋውጠውበታል። ባህል ነክ አጫጭር መግለጫዎችም ተሰምተውበታል። ልጆቻቸውን ይዘው የፌስቲቫሉን አንዳንድ ክንውኖች ሲጎበኙ ካገኘኋቸው ወላጆች መካከል አንዷ ቲና ዘውዴ ናት። ቲና በምዕራቡ ዓለም ውስጥ ልጆች ከማንነታቸውና ተፈጥሮ ጋር ተቀራርበው እንዲያድጉ ለማድረግ ያለውን ፈተና ከልምድ ታውቃለች።
ላይክ ልጆች ሪሊ በጣም 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 ከሚገባው በላይ ማንነታቸው ተጎድቷል። ላይክ እኔ በራሴ አገላለጽ ሰርቫይቪንግ ነው እንግዲህ ልገልጸው እንጂ ግን እየኖሩ ነው ለማለት እስከማልችልበት ደረጃ ነው የደረስኩት። እና ለምሳሌ ላይክ ከናቹራል ጋር ከኔቸር ጋር ኮኔክትድ አይደሉም። ኤቭሪቲንግ በቃ ላይክ ኤቭሪቲንግ ኦል ሰርቪስ አውትሶርስ ነው። ስታርቲንግ ፍሮም ቢፎር ኬር አፍተር ኬር ላይክ ሎንግ አወር ስኩል ላይክ ፓረንት ዊ አር ጀስት ላይክ አ ፋሲሊቴተር ብዬ ነው ራሴ የምቆጥረው። በዛ መካከል ትራንዚሽን ከአፍተር ሎንግ አወር ቢፎር ኬር ኦል ዴይ ሎንግ ትምህርት ቤት ናቸው። ከአፍተር ኬር ደግሞ ከልጆች ጋር ነው። ካልቸር አንተ ዩ አር አብሰንት ሌላ ሰው ካልቸርህን ያቀብልልሃል። እና እኔ ኖቲስ ያልኩት የተማርኩት ነገር ማለት ነው እና ያ አንተም እንደምትረዳው እኛ ጋር ሜንታል ሄልት ኢሹ ብዙ የለም አይደለም። ወደ አፍሪካ ላይክ እዚ ሁሉ ስፔሻሊስት ሁሉ ቴራፒ ሁሉ እንትን ያለ ላይክ ፍሮም ዘ ሩት ከሩቱ ጀምሮ ያንን ነገር ቢያገኙ ኑሮ ሁሉ ክራይሲስ እና ቴራፒ እንትን እና አያስፈልግም ነበረ።
እንዲህ ያለው መድረክ ታዳጊዎች ከባህልና ማንነት መሰረታቸው ጋር እንዲቀራረቡ በማድረግ ረገድ ያለውን ፋይዳ ቲና አንስታለች።
ልጆቻችን የሰባት ዓመት ልጅ አለኝ። በጣም ካልቸራል የሆነ ነገር ላይክ ኤክስፖዠር በጣም ያስፈልግ ነበረ። እንደዚህ አይነት ፕሮግራም ብዙ ጊዜ ቢኖር በጣም ደስ ይላል። ስፔሻል ለትናንሽ ልጆቻችን
ባህሉና ስለማንነታቸው
ለማንነታቸው ጋር ኮኔክትድ እንዲሆኑ ስትነግራቸውና ኤክስፖዠር ኖሯቸው ሲያዩት አንድ አይነት አይደለም ወጪ።
ቲና ፌስቲቫሉ ተጨማሪ ወላጆችና ልጆችን የሚያሳትፉ ክንውኖችን በማካተት ካሁኑ የበለጠ ማደግ እንዳለበትም መክራለች። አቶ ዮናስ ዘውዴ በእንግድነት ወደ ዩናይትድ ስቴትስ ከሰሞኑ ብቅ ያለ የፌስቲቫሉ ሌላ ታዳሚ ነው። ከህቱና ከህቱ ልጅ ጋር ሆኖ ትዕይንቶችን ሲቃኝ ያገኙት አቶ ዮናስ ባህልና ማንነት በልጆች አስተዳደግ ውስጥ ያለውን ጠቀሜታ ዘርዝረው ከዚህ አንጻር የመሰል ፌስቲቫሎችን እርባና እንዲያውሳል።
አዎ፣ አንዱ ትልቁ ነገር እንግዲህ ያው የሰው ልጅ ሁልጊዜ የራሱን ባህል፣ የራሱን ማንነት፣ የራሱን የመጣበትን ማህበረሰብ ማወቅ አለበት። አለዛ ያው ዓለማችን በጣም ሰፊ ከመሆኑ የነሳ ያው ልጆች ሊጠፉብህ ይችላሉ እና ራሳቸውን ሳያውቁ ይቀሩና ከየት ተነስተው ከየት ነው የጀመርኩት ወዴት ነው የምደርሰው የሚለውን ዳይሬክሽን ለማግኘት ትንሽ በጣም ከባድ ይሆናል በህይወታቸው። ስለዚህ እኔ በበኩሌ ሁልጊዜም ያው ልጆች እኛ እንዴት ባህላችንም እንደሆነ እንዴት እንዳደግን እንዴት እንደመጣን ነገም ደግሞ እነሱ እንዴት ማስቀጠል እንዳለባቸው ባገኘው ታጋጣሚ ሁሉ አስተምራለሁ። እንደገና ደግሞ አሁን እንደዚህ አይነት ኢንቶች በሚኖሩበት ሰዓት ያንን ነገር ሞር ያበረታታል እና ልጆቹም ሼፕ ይሆኑ ይመጣሉ። ስለዚህ ሪሊ እንደዚህ አይነት ነገሮች ማድረግ ለልጆችም ለወላጅም ለሁሉም ትልቅ ጥቅም አለው ብዬ አስባለሁ።
ዋሽንግተን ዲሲ በርከት ያሉ ትውልድ ኢትዮጵያውያን የሚኖሩባት ከተማ ነች። ዲሲ አፍሪካን የመሰሉ ፌስቲቫሎች በሁሉን አቀፍ ዘርፎች ለከተማዋ የእውቀትና የጉልበት መዋጮ ለሚያዋጡት እኒህ ማህበረሰቦች ላቅ ያለ ጠቀሜታ፣ ራስን ማስተዋወቂያም እድል መሆኑን የሚናገረው ፌስቲቫሉን ያዘጋጀው የዋሽንግተን ዲሲ ከንቲባ የአፍሪካ ጉዳዮች ቢሮ የቋንቋ ተደራሽነት ክፍል ኃላፊ የሆነው አቶ ያሬድ መንግስቱ ነው።
እንደምታውቀው ከናይጄሪያ ቀጥሎ ሁለተኛው የህዝብ ቁጥር ያለንን ይሄ እንግዲህ ከምንም በላይ እንግዲህ ኤርትራውያንም ኢትዮጵያውያንም በተለያየ ስራ መስክ ተሰማርተን እንገኛለን። በንግድ ስራ በሌሎችም ስራዎች ተሰማርተን እንገኛለን። በተለይ እንደምታውቀው ዲሲ አካባቢ ብዙዎቹ የንግድ ስራ እንቅስቃሴዎች የሚካሄድባቸው፣ ብዙዎቹ የሙዚቃ ፌስቲቫሎች፣ ብዙዎቹ ባህላዊ እንቅስቃሴዎች የሚካሄድባቸው እንደመሆኑና ከምንም በላይ ደግሞ የርዕሰ መዲና ሆና ስለምታገለግል ይህ አጋጣሚ ለኢትዮጵያውያንና ለኤርትራውያን ያለንን ቅርስ ባህላችንን እሴቶቻችንን ለሌላው ማህበረሰብ በሰፊው ልናስተዋውቅበት የምንችለው ትልቁ አጋጣሚ ነው። ትልቁ ከምንም በላይ ለኛ በጣም ትልቅ እድል ነው። ለምን በአለም አቀፍ ደረጃ ስናየው እንዲህ ቀዳሚውን ቦታ ምትይዘው ዋሽንግተን ዲሲ የኢንታየር አሜሪካን ስናይ እንግዲህ አሜሪካን በትንሹ ምናይበት ምናገኝበት ትልቁ ቦታ ስለሆነ
የዩናይትድ ስቴትስ የህዝብ ቁጥራ መስሪያ ቤት በ2020 የጎርጎሳውያኑ አመት በወጣው ሪፖርት የአሜሪካ መናገሻ በሆነችው ከተማ ወደ 690,000 የሚጠጉ ህዝቦች እንደሚኖሩ፣ ከነዚህ መካከል 300,000 ያህሉ ጥቁር ወይንም አፍሪካዊ አሜሪካውያን እንደሆኑ ይጠቁማል። ከማናቸውም የአሜሪካ ከተሞች በተለየ መልኩ ከተማዋ የአፍሪካ ጉዳዮች ቢሮ በማቋቋም የአፍሪካውያንን ጉዳይ እንደምትከታተልም ተሰምቷል። የዚህ ቢሮ የክንውኖች ኃላፊ የሆነችው ገሊላ ጌታነህ ፌስቲቫሉ የከተማው አስተዳደርና አገልግሎቶች ለነዋሪዎች ለማስተዋወቅ እግረ መንገዱን እንደሚያገለግል ለባልደረባዬ ቴሪካ ወሬ ነግረዋለች።
ይሄ ዝግጅት ሁሉም አፍሪካውያን የዋሽንግተን ዲሲ ከተማ ነዋሪዎች በአንድ ላይ በመሆን ልዩ መሆናቸውን እንዲያከብሩ በማድረጉ ረገድ በእጅጉ መልካም እድል ነው። ከሰኞ እስከ አርብ ባለው ጊዜ ማሳካት ላልቻሉት ጉዳይ ጨምሮ በዋሽንግተን ዲሲ አስተዳደር በኩል የሚሰጡ የተለያዩ የመረጃ ሀብቶችንና አገልግሎቶችን በመግባቢያ ቋንቋቸው ለማግኘትም ይሄ ዝግጅት በእጅጉ መልካም አጋጣሚ ነው።
ዲሲ አፍሪካ ፌስቲቫል የተለያዩ የአፍሪካ ሀገራትን የወከሉ እንግዶችን ጨምሮ በዋሽንግተን ዲሲ ከንቲባ ቢሮ ውስጥ በተለያዩ የዘርፍ ኃላፊነቶች ውስጥ የሚገኙ ባለስልጣናት ተገኝተውበታል። አጫጭር መልእክቶችም ተላልፈውበታል። ለአሜሪካ ድምፅ ሀብታሙ ስዩም ዋሽንግተን ዲሲ።
አድማጭ ተመልካቾቻችን የነበረን ቆይታ እዚህ ላይ ተጠናቀቀ። ኤደን ገረመው መሰናዶውን በመምራት ኤልያስ አስማረ በቅንብሩ ከመላው የአሜሪካ ድምፅ የስቱዲዮ ባለሙያዎች ጋር እንሰናበታለን። ጤና ይስጥልን።